ሌዲ ማክቤት መቤት ሆይ ማክቤት ሞታ ቸርዱት ነው ይሄንን ቱሞረን ቱሞረ የሚለው መናባን በሚጀምር ከተረዳ በኋላ ማክቤት she should have died here after there would have been a time for such a word ብሎ ነው ማክቤት ቱሞረን ቱሞረ የሚለው እንከፍተው ጸጋዬ ግን ይሄንን ነገር ኢትዮጵያዊኛ ሲያደርገው ሞቷን ረፍቷን እንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ
የዩናይትድ ስቴትስ የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ የዛሬ 5 አመት በ23ኛው አመት ክብረ በዓሉ ለድሜ ልክ የጥበብ ስራዎችና ለማህበረሰብ ላበረከተው አስተዋጽኦ በሽልምበት ወቅት ወደ ስቱዲያችን ጎራ ብሎ በኪነ ጥበብና መጠነ ሰፊ የህይወት ጉዳይ ዙሪያ ካጫወተን ድርዝ ያለው ወግ በመጠኑ እንስማ። ቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፍቃችሁ መስኔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን
ስለ ማስተዋወቅ በጣም ብዙ ርዕሶችን መንካት አለብን። ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ዳይሬክተር፣ መምህር፣ ተርጓሚ እንኳን ደህና መጣ።
ያልገባበት የሙያ መስክ ያረጋጣው መድረክ የለም። ከሁሉ በፊት አንተ ያልን የማቅረባችንን ያህል የህዝብ ሰው ነህና አንተ ብንልህ ቅር አይልህም?
ምንም ቅር አይለኝም። ከአንቱታው አንተው አንቱታ አይት ማለት ነው በኦሮምኛ።
አንተን ምናልባት ካንተም ማሳለፈ ለሌሎች እንጠቀምበታለን እንግዲህ ከዚህ ምክር በኋላ
እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ ያለ ያስቸግረኛል። ኧረ እባክህ እረዋለሁ።
ልክ ነው ግን ጋሽ ተስፋዬን ይዞ እንደዛ ማድረግ የሚቻል አይመስልምና
ዛሬ አላስቸግርም።
በጣም ደስ ይለናል በድጋሜ ስናገኝ። ከዚህ ቀደም አንድም እዚህ መጣ ሌላም ደግሞ በስልክ ባጫጭር ስናገኘን
የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኛለን። አዲሱ እንዳለው ታዲያ በአካል ተገኝተ ይበልጡን ደግሞ ስለ ስራና ህይወት እንነጋገርበት የመጀመሪያ አጋጣሚ ነው ዛሬው። አዲሱ ከዋናው ጉዳይን ጀምር።
መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃልና መነሻም የሆነን እሱ ነው። በእንኳን ደስ ያለህ ልጀምር። ለምን እንኳን ደስ ያለህ እንዳልኩ አንተም ታብራራለህ። ወደኋላ ማድማጭ ነገርን ያገኘዋል ብዬ አስባለሁ።
ልክ ነው። 23ኛው የማህበረ ግዩራን ዘረ ኢትዮጵያ በዚህ በአሜሪካ ሀገር የሚገኘው ሽልማት ድርጅት ሲድ የዘንድሮ ተሸላሚ ነበርክ። የእድሜህን አብላጫ ጊዜ ኪነ ጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብርና ሽልማት ተመርጠህ ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ ተገኝቼ ተከታትያለሁ። በቅድሚያ እንኳን ደስ ያለ
ባምላክህ ልበል።
ሲድ አሁን ለሽልማት ያበቃህም ከሙያህና ከብቃትህ አንፃር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከናቱ አብተወልድ ጋር አብረህ መታሰብህ ደስ ይላል። ወን ታሪካዊ ነውና ምን ተሰማ?
ያጋጣሚ ነገር ነው። ላፊት ዘዛዛክ ልጅ አብተወልድ ታላቅ ጠቅላይ ሚኒስትር ስቴትስማን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ። ናሳቸው በሚዘከሩበትና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለኔ ብቻ ሳይሆን ከኔ ጋራ ሌሎችም በዚሁ ከሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይሄንን 23ኛውን የሽልማት በዓልም ልዩ በጣም የሚያደርገው የሳቸው ፖስቲሞስሊ ድህረ ሞት መዘከር ስለሆነ እኛ ሀገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው። እናሳቸው 66 67 ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ አመታት አልፏል። እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን ነው።
ማህበረ ግዩራን ዘረ ኢትዮጵያ ነው። ጥሩ ትርጉም ነው።
ምን ማለት ነው ሆኖ ግዩራን ነው?
የግዝ ቃል ነው። ስደተኛ ማለት ነው ብለውኛል ግዝም ያቆ አላ በስደት ያለው ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው።
ዳያስፖራ የሚለውን ነገር ለማለት ነው።
አዎ ጥሩ ትርጉም ነው። ቀደም ሲል ያልከው ግን ያገር እዚህም ይኖራል። አንድ ጊዜ ሞተ ነው። ከሞተ ሰው አይታሰብ። ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች ዕውቅና የመስጠት የመሸለም ነገር ተጀምሯልና አሁን እንዳንተ አይነቶቹን ተላላቅ ኢትዮጵያውያን በህይወት ይያሉ ማሰብ ተገቢ ነውና በአክሊሉ ጊዜ ሲዳል ነበርም ወይም ሌላም እንኳን ሲል ሌሎችም አልነበሩምና ግን ማስተዋሳቸው እነሱንም ያስመሰግናል። ዋናው ግን በህይወት ይያሉ መሸለሙ ነው ጥሩ ነገርና በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ የሚያከብሩ የሚያደሙ ታገኛለህ። እዛች አዳራሽ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል። ምን ስሜት ነበርህ ያኔ?
እንግዲህ ቅድም እንዳልከው ጻፊ ተዛሳ ክሊሮ አፕሶልድ ጋር መሸለሙ ትልቅ ስሜት ነው የሚሰጠኝ። ልዩ ያደርገዋል አደረገው ሁናቴው። ከዚህ በተረፈ ደግሞ ከኔ በፊት የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለሙ የኔ ሙያ ሰዎች አሉ። ለማስተዋወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረመድህን ተሸልሟል። ያለም ፀሐይ አልነበረችም እንጂ እዛ ላይ እሷም
ተሸልማለች።
በዛን እለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው። እና ጸጋዬ ከበኔ እድሜ ያለ ሰው ነው የነበረው። እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው። አዎ እና ከነሱ ጋራ ያለፈው ማልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር ፈርጌ ራሴን ተመልክቼዋለሁ። እና ልዩ ደስታ ነው የተሰማኝ። ልበለው እንግዲህ ሰዎቹ ልዩራኖቹ ናቸው።
ልዩራኖቹ ደጠኞች። አዎ
ቀደም ብለን በመንደርደሪያው እንደጠቆም ነው በርካታ ስራዎችን የሰራ እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። በጣም ቀለል ከሚል ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከሙዚቃው ወጣ ወዳለ ርዕስ ልሰድህና ኦመር ካያም በህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። ያገጣጠም ስልቱንም ተከትለ የራስህን ስራ መጽሐፍ አሳትመህ አውጥተሃል። እስኪናወራ ስለ ኦመር ካያም።
ኦመር ካያም ሌላ ሰው እንደው በህይወቴ ውስጥ የተጫወተ ሚና ቢኖር ተነው በዚህ በኪነ ጥበቡ በኩል ሼክስፒየር ነው። እንግዲህ ሼክስፒርን አልቀዋለሁ ከኦመር ኸያም የበለጠ። ነገር ግን የምስራቅ ደራሲ በመሆኑ እና ይሄን ያህልም ደግሞ በካሪክለም ውስጥ የለም። እኔ በተማርኩበት ካሪክለም ውስጥ ያልነበረ ሰው እንዲሁ ተጠቅሶ የሚል ሰው የነበረና በኤክስትራ ሪዲንግ ኤክስትራ ካሪክለም ሪዲንግ ያገኘሁት ሰው እና የተዋወቅሁት ነው ኦመር ኸያም። እና እንትኑ ማረከኝ እንጂ ፍልስፍናው ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጽፍታ ነገነንና ሙት ሲል ያው ግዕዙም ይላል ንብላ ወንስተይ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጅናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽያን ነው። አዎ አልጀብራ ነው አስትሮሎጂስት ነው ቆጠራ ወይ ድብትርና ነገር ሳይሆን ሳይንሳዊ የሆነው ትልቅ ሰው ነው። በአንድ በኩል የሳይንስ ጥንቅላት በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም አይገባኝም፣ ግን ወደ ኪነ ጥበቡ ሲሄድ ግሩ ነው። በአጫጭር ስንኞች የሩባያት ነው የሚባሉት።
የኦመር ኸያም ሩባያት ይባላል። የተስፋዬ ገሰሰ ሩባያትም ተፈጥሯል።
ሶስቱ ግን እንደረደረና በመጨረሻዎቹም ስንኞችም ይወጣ ማለት ነው ሩባያቱና እንደዛ ሁሉንም አድርጌ አልገለጸምኩትም። እኔ በወልግጥም ነው አብዛኛውን አንዳንዶቹን እንደ ሩባያቶች ምሳሌ ያደረኳቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው ድፍረቱ። እግዚአብሔርን ይጠይቃል፣ አንተ ሁሉን ነገር ስለዚህ ችሎታ ያለ ሆነ ለምንድን ነው እንደዚህ ሲሰራ ዝም የምትለው የሚል አይነት ነገርና ይጠይቀዋል። ደግሞ ቡራኪውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ይሄ ስሜት ስለቱ ይገልጻል። ነኝ ነገሮች በማድረጉ በውብ ሆነ ቋንቋ ነው አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እኔ እንግዲህ እሱን አውቄ ሳይሆን ፊትዝጀራልድ የሚባለው ኤድዋርድ ፊትዝጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ኸያምንም ራሱን ለዓለም ላይ እንዲታወቅ ያደረገው። እና ኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አቂና ሀብት የነበረውና ጊዜ የነበረው ነገር ለማጥናት እና ፊትጀራልድ እና ጥዋርጉ ጊዜ ፈጅቶ የሰራው ነገር ነው እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች እንደ ፈረንሳይኛ እንደዚህ ተርጉሞ አካብቶታል ማለት ይችላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደም አጉልቶ አውጥቶታል ፊትጀራልድ። የዓለም ሰው ነው የደስታ ሰው ነው እና ያን ደስታና ቅድም ያልኩት ስስትን ለመግለጽ ስለቻለ ነው። ፍቅርም አለበት እኮ እዛ ላይ እና ታዲያ እንግዲህ ፍቅር መጠጥ ደስታ መጠየቅ ፍልስፍና ያለበት ለራሴ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ የትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀራልድ ውስጥ ኦማር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትጀራልድ ውስጥ እንደ ኦማር ኸያም እንደገና በአማርኛ ተወለደው ብሎ ጽፏል።
ይሄ ምናልባትም አንድ ትልቅ ጥያቄ እናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋው ሽግግር ውስጥ የሚፈለጉ ሐሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዘኛውም ቀደም እንደገለጽከው የኦማር ኸያምን የህይወት የመጠየቅ ፍልስፍናውን አስተሳሰቡን ነጻነቱን ቀደም ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በሚነለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና
አሁን ሼክስፒርን እንውሰድ። በአለም ላይ ከሁሉም የበለጠ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ ስተቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይሄን ያህል አይደለም። ብዙዎች እነ ሞሊየር እነዚህን ራሲን አሉ። ከነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋራ የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይሄም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። እና ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ ባላይነት ነገር ምሳሌ አለ አራዳ ቋንቋ እና እሱ ጊዜያዊ ነው። ይበረታ አንድ አሰርት ቢቆይ ነው፣ ከዛ በኋላ ሌሎች አዳዲስ ቃላት ይደቁታል። አዎ እንደነሱ አድርገው ይተርጉም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሹም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በመሰድኩበት ጊዜ ይህንን ስታንዳርድ ይዤ ግዕዝ ቃላት ተጠቅም ያለሁ ይህን ያህል ብዙ ግዕዝም ባላውቅ አንዳንድ ግዕዝ ቃላቶችን አስገብቼ ያለሁ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉም። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር መንጠቀ ነገር ለማሳወቅ ለማንጠቅ አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በሱ ላይ ተንተርሶ እምርታ የሚያሳይ ጥሩ ሰዋሱ ከግዕዝ ወስዶ የራሱንም ሰዋሱ ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ጎይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል ለጸጋዬ በር የከፈቱለት እነሱ ናቸው አንገጹ። እንግዲህ ጸጋዬ ደግሞ እኔም እንደ ጸጋዬ ይህን ሀምሌትን ማክቤስን ከተረጎመ እኔ ኦማር ኸያምን እንዴት ያቅተኛል? ባይሆን ደግሞ ሶኔቶቹን መወድሶቹን ሞክሬያለሁ። እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው።
ለአዲስ ተርጓሚዎች ይሄን መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል። አሁን መሰረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ። ለዛ ቋንቋ የራስ እስኪመስል ድረስ አሁን ዑመር ሃያምን በመንሰማበት በመናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰብ ጥልቀቱ ምጥቀቱን ከራሳችን ጋር በመናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጠቅ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገ ብታብራራ።
እሺ፣ ለዚህ ምሳሌ እንግዲህ ጸጋይን ብወስድ ይችላል። እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ሉሰሪ የጸጋይ ገብረ መድህንን ማክቤት፣ ይሄ tomorrow and tomorrow and tomorrow የሚለው ምናባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁትን አላችሁም ይዛችሁት ሊሆን ይችላል። አሁን ጸጋይ እንዴት አድርጎ ነው የሚተረጉመው? የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። tomorrow and tomorrow and tomorrow የሚለው ምናባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት፣ መቤት ሆይ ማክቤት፣ ሞታ ሳይረዱት ነው ይሄንን tomorrow and tomorrow የሚለው ምናባንብ የሚጀምረው። ከተረዳ በኋላ ማክቤት she should have died here after there would have been a time for such a word ብሎ ነው መግቢያውን tomorrow and tomorrow የሚለው የሚከፍተው። ጸጋዬ ምንድነው የሚለው? ሞቷም ረፍቷም ከእንግዲህ በኋላ ነበር፣ ጊዜው ሲመቻች ለዋይታና ለአዋይ። ይኸው እንግሊዞች upper stiff lip ነው ትንሽ ነገር ናት። this would have been a time for such a word ነው ያለው እና ያቆማል ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜ ሲመቻች ለዋይታና አዋዋይ። እኛ ጋር ዋይ ዋይ አለ፣ አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትን ናት ያለችው። ወደ አማርኛ በሚመጣ ጊዜ ይህንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት ይህን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው። አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ። ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋዬ ይህንን ስሜት ለማምጣት ብዙ ይላል አርቲስት መሆን አለበት። ይህንን ይዞ ነው መሰልኩም ማለት ነው። ይሄን ደግሞ ትልቅ ችሎታን ይጠይቃል፣ ትልቅ ኮሚትመንትም ይጠይቃል። ነባሰም ብዙ መቆየት አለበት ባንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተም ሸጣሽጣው ነገር እንደ ጋዜጣ ጋር ኮርሽ ላይ ነገር አይደለም።
አዲሱ ተዋናዩን ተስፋዬን አግኝተናል። በጣም ይውስተና ወደ ቲያትሩ እንሂድ። ዑመር ሃያም ሳይሰርቀን
መጠቅ ያለ ነገር ነው ያወራችሁት። ጋይ ተስፋዬ ራሱ መድረክ ላይ ያለ አክት ያረገ ነው የሚመስለው የጋይ ጸጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው የምፈልገው። ካንተ በፊት የነበረው አሉ፣ ያንተ ዘመን አሉ፣ ካንተ ደግሞ መለስ ብሎ የመጡት አሁን እና ዓለም ፀሐይ ነገትነት በዛ ገደብ፣ ከዛ ደግሞ አሁን ልጆቹ አሉ እንደነሽ መለስ ፈሩ እንደና ለማይፈው የመሳሰ። ይሄን የትውልድ ቅብብሎሽ እስቲ በተመለከተ ትንሽ ንገረን። እዛ ውስጥ ሁሉ አልፈሃል።
እድሉን ከሰጡኝ ነው አይ አሁን እኔ እንግላህ ብለው ትንሽ ወደ ኋላ ከሰጣርገው
ነው። ምንም አታስተምርም፣ ምንም ነገር አትሰጥህም፣ እናቃለን። ግን እስቲ በዛ ውስጥ ስላለፍ ካንተ አንድ ደረጃ ወደ ኋላ ተመለሰ ያንተንም ዘመን ይዘ ንገረን።
በጣም ትልቅ ጥያቄ ነው ለጠየቃችሁኝ። የሚፈትነኝ ነው ነገሩ። አንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስተውና ሲናቅና ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን ጃዙም ሆነ ይሄ ፖፑ እና ሬጌው ከነበረው ጎፈሬ ጎፈሬ ሳንሲንቆ እና ክራር ፋኖ እና ዋሽንት ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛ ቅርስ ነው ያው
አሁን ውይይቱ አላበቃም። ከቀድሞ ባልደረባ አዲስ አበባ ጋር በመሆን በቅርቡ ከዚህ ዓለም በሞት ከተለየው ካንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲዮአችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮች ይህን ጨምሮ ተከታዩን በድረገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለ ምልልሳችንን ከዚያ ታገኛላችሁ።